Laudetur Iesus Christus. Itbarek Iesus Christus. Ye, ye Vatican Radio now.
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ይህንን ቃል በአገር ውስጥና በውጭ አገር ሆናችሁ ለምትታደሙ ሁሉ የእግዚአብሔር ሰላም ይብዛላችሁ። የዛሬው ሰንበት የአብይ ጾም ሰንበት እንደመሆኑ መጠን ልዩ ስሙ ቅድስት ተብሎ ይጠራል። በዚህ ቀን ከሚነበቡልን ንባባት መካከል ዋናውና ላስተንተናችን እንዲራባን አድርገን የምንወስደው የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 23 ያለውን ነው። በዚህ ወንጌል ክፍል ጌታችን ኢየሱስ ክርስቶስ ስለ ጾም ያስተምራል። ጾም በመንጾምበት ጊዜ እንዴት አይነት ሁኔታዎችን መከተል እንደሚገባን፣ ትክክለኛውን የእግዚአብሔርን ጽድቅ የሚያስገኝልንን የእግዚአብሔርን በረከት በውስጣችን እንዲበዛ የሚያደርግልን የጾም አይነት እንዴት እንደሆነና ትርጉሙንም ጭምር የሚያስተምረን ነው። እንደ መሪ ቃል አድርገን የምንወስደው በዚሁ ምዕራፍ 6 ቁጥር 16 ላይ ጌታችን ያለውን አረፍተ ነገር ነው። በምትጾሙበት ጊዜ ይላል ጌታ ክርስቶስ እንደ ግብዞች አትሁኑ። ማቴዎስ 6:16 ጌታችን ኢየሱስ ክርስቶስ ግብዝነትን በተደጋጋሚ በማንሳት ለመንፈሳዊ ሕይወት ረብ እንደሌለው በተለይም በማቴዎስ ወንጌል አሁን እንዳለው ምዕራፍ 6 ላይ ግብዝነት በዕለታዊ የክርስትና ጉዞ ውስጥ እንዲሁም ከምናከናውናቸው መንፈሳዊ ተግባራት ጋር የሚጻረር የሚቃወም ከመሆኑም በላይ በተለይ ሶስት መሰረታዊ የሆኑ ነገሮችን ዋጋ እንደሚያሳጣቸው ያስተምራል። አንደኛ ከነዚህ ከሶስቱ የመጀመሪያ ሆነው ማለት ነው ከባለንጀሮቻችን ጋር የሚያገናኘንን ነገር በተመለከተ ነው። በዋነኛነትም የፍቅርን አገልግሎት ይመለከታል። ወይም ደግሞ ምጽዋት በመንሰጥበት ጊዜ በግብዝነት ለታይታ እንዳይሆን ለዳህ ስንመጸውት ለዳህ አንዳንድ ነገሮችን ስናደርግ ቀን ቀጥረን አዋጅ አስነግረን በአደባባይ ተላላፊ በሚበዛበት አይሁን ሲል የመጀመሪያውን ትምህርት ይሰጠናል። ማቴዎስ 6 ከ2 እስከ 4 ላይ እነዚህ የሰውን እጅ የሚጠብቁ ነዳያን ለኑሮ የሚያስፈልጋቸውን አጡ እንጂ የሰውነት ክብራቸውን ስላላጡ ልንመጻደቅባቸው ወይም በእነርሱ ላይ ቲያትር ልንሰራባቸው አያስፈልግም። አንዳንድ ጊዜ ምናልባት አጋጥሟችሁ ከሆነ ከሩቁ በእጃችን ያለውን ድቃቂ ሳንቲም ወርውረንላቸው ምንም ክብር ሳንሰጥ የምንሄድበት አጋጣሚም አለ። ስለዚህ ከባልንጀሮቻችን ጋር የምናደርገው ግንኙነት በፍቅር ላይ ተመሰረተ ከመሆኑም በላይ በግብዝነት እንዳይበረዝ ይሄ የወንጌል ክፍል ያስተምረናል። ስለዚህ ማቴዎስ 6ን ከ16 እስከ 23 ያለውን በቤታችሁ ሆናችሁ በጽሞና እንድታነቡት አደራ ጭምር አሳስባችኋለሁ። ሁለተኛው ነጥብ ደግሞ ከእግዚአብሔር ጋር ያለንን ግንኙነት ይመለከታል። ይህንን ግንኙነት በተመለከተ በተለይም በጸሎት ከአምላካችን ጋር መነጋገር መወያየት ስንሻ እንደ አህዛብ በአደባባይ ሰው እንዲያይልንና እንዲሰማልን እንዳይሆን ነው። አንዳንዴ በጸሎት ቦታዎች በመቅደስ ውስጥ ከንፈራችንን መምጠጥ ወይም የሰውን ማስተዋል ለመሳብ ቃላትን ማኩተምተም የጸሎታችንን ዋጋ እንዳያሳጣው ጌታችን ኢየሱስ ክርስቶስ በዚህ የወንጌል ክፍል ያስተምረናል። በሶስተኛ ደረጃ በዛሬው ወንጌል እንደተጠቀሰው ከራሳችን ጋር ያለን ግንኙነት ይመለከታል። ይህ ደግሞ እየጾምን ወይም ራሳችን እየተቆጣጠርን ወይም መንፈሳዊውንም ሆነ ስጋዊ ሕይወታችንን ስርዓት እንዲይዝ እያደረግን መንፈሳዊነትን ራሱን እየተለማመድን መሆናችንን ሰዎች እንዲያዩልን አለማድረግ፣ እግዚአብሔር ብቻ እንዲያዩና እርሱ እንዲቀበለው ለማድረግ መጣር ያስፈልጋል። ስለዚህ እነዚህ ሶስት ነጥቦች ትክክለኛ ጾም ለመጾም መንገዱን ይከፍቱልናል፣ መንገዱን ያመቻችሉናል። ከባልንጀሮቻችን ጋር ያለን ግንኙነት፣ ከእግዚአብሔር ጋር ያለን ግንኙነት፣ ራሳችን ደግሞ መንፈሳዊ ህይወታችንን በምንመራበት ጊዜ እነዚህ ሶስት ነጥቦች፣ ሶስት ዋና የክርስትና ህይወት መሰረቶች በግብዝነት እንዳይበረዙ፣ በግብዝነት መንፈስ፣ በፈሪሳዊነት መንፈስ እንዳይበረዙ የዛሬ ወንጌል አስረግጦ ያስተምረናል። ስለዚህ እነዚህን ሶስት ነጥቦች ጌታችን በምትጾሙበት ጊዜ እንደ ግብዞች አትሁኑ በሚለው አረፍተ ነገር አስሮታል። በቃ በዚህ ውስጥ ነው የተካተቱት። በቀላሉ እግዚአብሔር የሚለን ምንድን ነው? እግዚአብሔር የሚለን ይህ አይነት ጾም የታይታ መንፈሳዊነት በግብዛዊነት የተሞላ መመላለስ አይማርከኝም። ፊቴንም ወደ እናንተ እንድመልስ ጆሮዬንም ወደ ጸሎታችሁ እንዳዘነብል አያደርገኝም ነው የሚለን። በአንጻሩ ግን ትክክለኛና በእግዚአብሔር ፊት ሞገስ ያለው ጾም የትኛው እንደሆነ ነቢዩ ኢሳይያስ ግልጽ አድርጎ ያስቀምጥልናል። ሁላችሁም የኢሳይያስ ነቢይ መጽሐፍ ምዕራፍ 58 ከቁጥር 1 እስከ ፍጻሜ ያለውን ብታነቡ ትክክለኛውና እግዚአብሔር የሚወደው ጾም ምን አይነት እንደሆነ ያስተምረናል። በዚህ ምዕራፍ የተካተቱት ነጥቦቹ ምንድን ናቸው? በመጀመሪያ እግዚአብሔር አምላካችን እኔ የመረጥኩት ጾም የጭቆና ሰንሰለትን እንድትበጥሱ፣ ምግብን ለተራበ እንድታካፍሉ፣ የታረዘን እንድታለብሱ ወዘተርፈ፣ እንዲህ ካደረግሽ የእግዚአብሔር ክብር ደጀን ይሆንሃል ይላል ኢሳይያስ ነቢይ። ምግብን ለተራበ ማካፈል፣ በአብዛኛው እኔ አንዳንድ ጊዜ የምፈራው ነገር አለ። ምግብን ከምግብ እንጾምና ምናልባት በኋላ አስቀምጠን ራሳችን የምንበላው ከሆነ ምናልባት የጾምን ትርጉም ትንሽ ያዛባዋል። ምግብን አስቀምጦ በኋላ መብላት ሳይሆን ምግብን ለሌላ ማካፈል ነው የሚለን ነቢዩ ኢሳይያስ። ጾም ምንም እንኳ በክርስትና ሕይወት ዋነኛ ከሚባሉት ተግባራት የሚጻፍ ቢሆንም ስለዚሁ የእግዚአብሔር ጸጋና በረከት መገኛ ስለሆነው ነገር አንዳንዶቻችን ያለን ግንዛቤ ጠለቅ ያለ አይደለም። በዓለማችን ላይ በቤተ ክርስቲያንም ውስጥ ጭምር እጅግ ጠንካራ ፈታኝ የሆኑ ተግዳሮት የታዩበትና እየታዩም ያሉበት ጊዜ ነበር አለም። በዚህ ጊዜ ምንድን ነው የሚደረገው? አንድ ፈተና በሚገጥም ጊዜ፣ አንድ ችግር በሀገር ውስጥ በሚከሰት ጊዜ፣ ተፈጥሮም ይሁን ሰው ሰራሽ፣ በዚያ ወቅት የሃይማኖት መሪዎች ጾምንና ጸሎትን ያውጃሉ። ሕዝቡ ለጸሎት ይጠራሉ። ሕዝቡ ለንስሐ ይጠራሉ። ሕዝቡ ወደ እግዚአብሔር እንዲጮህ፣ እንዲያለቅስ፣ እንዲጸልይ ይጠራሉ። ጦርነት እንዲቆም፣ ሰላም እንዲመጣ፣ ድርቅ እንዲወገድ፣ የእግዚአብሔር በረከት መገለጫ ከሆኑት አንዱ የሆነው ዝናብ እንዲዘንብ፣ በሽታ እንዲጠፋ፣ እንዲሁም ደግሞ ስለ ወዳጅ፣ ስለ ወገን፣ ስለ ተቸገረ ሰው ይጾማል፣ ይጸለያል፣ እግዚኦ ይባላል፣ ሱባኤ ይያዛል። እግዚአብሔር ግን ምላሽ ከሰጠ በኋላ አንዳንድ ጊዜ ምን ምንድን ነው የሚያጋጥመው መሰላችሁ? ሌላ ችግር እስኪከሰት ድረስ ሌላ ጾም ጸሎት እስኪታወጅ ድረስ ከቤተ ክርስቲያን እንርቃለን። ይህ አንድ ልናስተካከለው የሚገባ ነገር ነው። ጌታችን ኢየሱስ ክርስቶስ በኖረበት ዘመንና ባህልም ከብሉይ ኪዳን ጀምሮ የጾም ነገር ሲነገርም ሲተገበርም እንደነበረ በሕግ መጽሐፍት ተጽፎ እናገኘዋለን። የስርየት ቀንም ነውና ይህ የጾምና የመንጻትም ስርዓት በዓመት አንዴ እንደሚደረግ መጽሐፍቱ ያስረዳሉ። ኦሪት ዘሌዋውያን ምዕራፍ 16 ከቁጥር 29 እስከ 31 እንዲሁም ምዕራፍ 23 ከ27 እስከ 31 ያለውን ማንበብ ይቻላል። በዚህ አስተምሮ ውስጥ እኔ አንደኛዋን ክፍል ብቻ አነብላችኋለሁ። ዘሌዋውያን 23 ከቁጥር 27 እስከ 31 ያለው እንዲህ ይላል። የሰባተኛው ወር 10ኛ ቀን የስርየት ቀን ነው። የተቀደሰ ጉባኤ አድርጉ፣ አንዳች ነገርም አትብሉ። መሥዋዕትም በእሳት ለእግዚአብሔር አቅርቡ። በእግዚአብሔር በአምላካችሁ ፊት ለእናንተ ስርየት የሚደረግበት የስርየት ቀን ስለሆነ በዚያ ዕለት ምንም ሥራ አትስሩ። በዚያ ዕለት ሰውነቱን የሚያጎሳቁል ማንኛውም ሰው ከወገኖቹ መካከል ተለይቶ ይጥፋ። በዚያ ዕለት ማንኛውንም ሥራ የሚሠራውን ሰው ሁሉ ከወገኖቹ መካከል ለይቼ አጥፈዋለሁ። ማንኛውንም ሥራ ከቶ አትስሩበት። ይህ በምትኖሩበት ስፍራ ሁሉ ለልጅ ልጆቻችሁ የዘላለም ሥርዓት ነው። ስለዚህ ከዕለታዊ ሥራ ሰው ተቆጥቦ የነፍሱን ነገር ብቻ ያስባል ማለት ነው። የነዚህ ንባባት ዋንኛው መልእክት ደግሞ በዚህ በተቀደሰው ወቅት ህዝቡ ከማንኛው መልታዊ ስራ ተቆጥቦ አሁን እንዳልኩት የነፍሱን ጉዳይ የእግዚአብሔርና በእግዚአብሔርና በሰው መካከለ ስላለው ጉዳይ ብቻ እንዲያስቡ እንዲያስተነትኑ ጸሎት እንዲያደርጉ መንፈሳቸውን በእግዚአብሔር ፊት በተተና ዝቅ እንዲያደርጉ ወደ ውስጣቸው እንዲመለከቱ ጓዳቸውን እንዲያዩት እንዲፈትሹት ከእግዚአብሔርም ሆነ ከባልንጀራቸው ጋር ያላቸውን ግንኙነት ምን ደረጃ ላይ እንዳለ የሚመረምሩበት ጊዜ ነው። የተለየ ጊዜ ነው። ለዚህ ተግባር በቂ ጊዜ እንዲኖራቸው ነው ከስራ ሁሉ የሚታቀቡት።
ታሂን ጌታ ፈለከው ስሞናሂን ጌታ ወደድከው ቃልን የሚሰማ ሆኖ አገኘኸው
ስምታሂን ጌታ ወደድከው
የተወደዳችሁስ በእግዚአብሔር በተቀደሰችው በወንጌል ዘመን በአዲስ ኪዳን ዘመን የምንኖርስ ምን አይነት ትምህርት ነው የሚሰጠን የዛሬው ቃል እግዚአብሔር? እኛስ እንጾማለን ወይ? ለምንድን ነው የምንጾመውስ? ከምንድን ነው የምንጾመው? እንዴትስ ነው የምንጾመው? የመጾማችን ዓላማ ከሌላው ጊዜ በበለጠ እንደት እንታውያኑ ራሳችንን ከልማዳዊው ተግባር ተቆጥበን ወደ መንፈሳዊው በማድላት ወደ መንፈሳዊው በማዘንበል ውስጣችንን ለመመርመር ነው። ልክ ቅድም እንዳልነው እንደው ተራ አነጋገር አይሆንብኝና መኪና የተወሰነ ጊዜ ካገለገለ በኋላ የተወሰነ ኪሎ ሜትሮችን ከተጓዘ በኋላ ወደ ባለሙያ ተወስዶ ይታያል፣ ይፈተሻል፣ የተበላሸ ካለ ይጠገናል፣ ያረጀ ነገር ካለ ይቀየራል። ከተወሰነም ጊዜ በኋላ ታድሶና ተስተካክሎ ጥሩ ሆኖ ጥሩ አገልግሎት መስጠት ይጀምራል። ክርስቲያናዊም ህይወት እንደዚህ ሆኖ አማኝም ለዕለታዊ ኑሮው ሲባዝን ሲሮጥ ሲወጣ ሲወርድ ይከርምና ይህ የጸጋ ጊዜ ሲመጣ፣ ይህ የበረከት ጊዜ ሲመጣ፣ ይህ የጾም ጊዜ ሲታወጅ ከስጋዊ ሩጫ ቀነስ አድርጎ በመንፈስ ለመታደስ ወደ አምላኩ ይቀርባል። ውስጣችንን የማስተካከል ስልጣንም ኃይልም ወዳለው እግዚአብሔር እንጠጋለን። በጾም በጸሎት በተጋድሎ በእንደዚህ አይነት መንፈስ ሆኖ ውስጡን ለአምላኩ ያሳያል። ደካማነቱን ምስኪንነቱን ለጌታው ለሰሪው ለፈጣሪው ለጠጋኙ ያቀርባል። እንዲያድሰው እንደገና ለአገልግሎት እንዲያዘጋጀው እንደገና ለአዲስ ጉዞ በታደሰ መንፈስ እንዲሄድ ለዚህም እንዲያመቸው ስጋውን ትንሽ ጨቆን ልጓሙን ሳብ ጠበቅ ያደርገዋል። በዚህ ወቅት ምክንያቱም ስጋ ሲደላው መንፈስ እንዳይደክም የምፈልገውን ምቾት አግኝቻለሁና አምላክ አያስፈልገኝም እንዳይል ሰው ከምግቡም ከመጠጡም ትንሽ ይቀነሳል። በዚህ መንፈስ ነው እንጂ ህግ ስለሆነ ብቻ ከተወሰኑ ምግቦች መከልከል አይደለም። ዓላማ አለው። ልንቀርብ የምንሻው ወደ እግዚአብሔር ነው፣ ወደ ማንኛውም ሰው አይደለም። በሁሉ ነገር ላይ ስልጣን ወዳለው ፈጣሪ ነው። ልንፈጽም የሚገባን ቁም ነገርም የሰማይን ነገር ነውና ጾም ይታወጃል። ይህ ተግባር ደግሞ በቀደሙት አባቶች በቅዱስ መጽሐፍ ታላላቅ ሰዎችም ዘንድ ይደረግ የነበረ ነው። መጽሐፈ ነህምያ ምዕራፍ 9 ቁጥር 1 እና 2 ትንቢተ ዳንኤል ምዕራፍ 9 ቁጥር 3 እናንብቡት ይነግረናል። ስለዚህ ትርጉም እግዚአብሔርም ሕዝቡን በተለያየ ጊዜ ከኃጢአታቸው ተለይተው ንስሐ እንዲገቡ ይጠራቸው ነበር በዚያ ዘመን። አሁንም ይላል አሁንም ቢሆን በጾም በለቅሶና በሐዘን በፍጹም ልባችሁ ወደ እኔ ተመለሱ ይላል ትንቢተ ዮኤል ምዕራፍ 2 ቁጥር 12 ላይ። ስለዚህ የመጾማችን ዓላማው ወደ እግዚአብሔር ለመመለስ ነው። ለታይታ አይደለም። ጾሚዎች ናቸው ጸላዮች ናቸው እንድንባላል ወደ እግዚአብሔር እንድንመለስ ወደ ትክክለኛው መንገድ ባጎደልነው ነገር ሁሉ ታድሰን አዲስ ሰላማዊ ደስተኛ ሕይወት እንድንኖር ነው። ምስክርነት የሚሰጥ ሕይወት እግዚአብሔር በኃጢአታችን ተጸይፎ ስለማይተወን ሳንፈራና ሳናፍር ወደ እሱ መመለሳችንን አናቋርጥ። ወደ ልቦናችን ለመመለስ ነው የምንጾመው። በብዙ አግዱለናልና ለመስተካከል እንዲሁም ለማስተካከል ነው እኛነታችንን። ቅዱስ ዳዊት መበደሉን ባወቀ ጊዜ እንዴት አይነት ንስሐ አድርጎ ወደ ቀድሞ ሕይወቱ እንደተመለሰ በመዝሙረ ዳዊት ምዕራፍ 50 በቅንፍ 51 ላይ እናነባለን። ኢዮኤል ነቢይ ይህን ለማድረግ ይጠቅመን ዘንድ ጾም እንዲታወጀ ያዛል። ይሄ የመመለስ ነገር በጽዮን መለከትነፉ ይላል ነቢዩ። ቅዱስ ጾምንም አውጁ የተቀደሰ ጉባኤንም ጥሩ ትንቢተ ኢዮኤል ምዕራፍ 2 ቁጥር 15 ላይ ነው። ቅዱስ ጾምን አውጁ አለ ነቢዩ። የሚቀድስን ጾም የሚለውጥን ጾም በትክክለኛ ትርጉም የሚጾም ጾም መንፈስን የሚያድስ ነፍስን የሚያበረታ የሚያለመልም የእግዚአብሔርን ቁጣ የማራቅ ኃይል ያለውን ጾም አውጁ የተቀደሰ ጉባኤን ጥሩ ይላል። ለመመለስ ንስሐ ለመግባት በእውነት ለመለወጥ በጎ ፈቃድ ያላቸውን ጥሩ። ይሄ ውስጥ ፍላጎት በውስጣቸው ያሉትን እንደዚህ አይነትን ሰዎች በጉባኤ የአማኞችን ጉባኤ ሰብስቡ ነው የሚለው ኢዮኤል ነቢይ። እንደው ፊትን ብቻ ስጋና ጠውልጎ ማቅረብ ሳይሆን በውስጣዊ ደስታ የታጀበ ጾምን አወጁ። እንዲህ አይነቱ ጾም ክርስቲያንን በእግዚአብሔር ፊት ትሁት ሆኖ እንዲቀርብ ያደርገዋል። ራሱንም ስጋውንም ነፍሱንም ለእግዚአብሔር በጎ ፈቃድ በውዴታ አስገዛ ማለት ነው። እንደው ዝም ብሎ መስሎ ተመሳስሎ መቀላቀል አይደለም። በትክክለኛው መንገድ የጾምን መንገድ የጾምን ጎዳና ተከትሎ መሄድ፣ ለስጋው ተገዢ ከመሆን መላቀቅ ማለት ነው የዚህ የተቀደሰ ጾም ጥሪው። ስለዚህ ራሱን ከዚህ ከስጋ ባርነት ያወጣ ሰው ትክክለኛ ጾምን ለመጾም የመጀመሪያዎችን እርምጃ ተራመደ ማለት ነው። ምክንያቱም ራሱን ተቆጣጠረ። ራሱን ሲቆጣጠር መንፈሱ አምላኩን ማየት ይጀምራል ስጋውን ሲገዛ። ቅዱስ ጳውሎስ ለቆሮንቶስ መመናን የጻፈው በጻፈው መልእክቱ አንድ ሚላት ጥሩ ነገር አለች። ይህንን አስመልክቶ ለሌሎች ከሰበኩ በኋላ እኔ ራሴ ውድቅ ሆኜ እንዳልቀር ሰውነቴን እየጎሰምሁ እንዲገዛልኝ አደርጋለሁ ይላል። ስለዚህ ይቆጣጠሯል ማለት ነው። በእንዲህ አይነት የተጾመ ከሆነ ከመላሳችን የተቆጠብን እንደሆነ፣ በተለይ የመላስ ነገር ያዕቆብ ደጋግሞ ይናገራል። ከሰውነታችን ትንሿ ክፍል እሷ ነች፣ ግን ሁሉንም ነገር የማጥፋት ኃይልም አላት። ከምላሳችን የተቆጠብን እንደሆነ፣ አንደበታችን የተቆጣጠርን ከሆነ ከእግዚአብሔር ዘንድ በረከትን ያስገኝልናል። እንዲህ አይነት ጾም በወንጌሉ እንደተነገረው ለታይታ ከሆነና ተግባራችን የምናከናውናቸው ነገሮች ሁሉ ከጾማችን ጋር አብሮ ካልሄደ እንደው ዝም ብለን በአፍ ብቻ ጿሚነታችንን ገልጸን ሆዳችን በተንኮል የተሞላ ከሆነ እንደው ከንቱ ድካም ነው። እንደ አባባሉም አፈ ቅቤ ሆደ ጩቤ ከሆነን ልባችን በጥላቻና በክፋት ከአፍ እስከ ገደፉ ተሞልቶ ከሆነ፣ ደካማውን የምንጨቁን ደሃደጉን የምንገፋ ከሆነ፣ ፍትህ ካጓደልን ጉቦ ከበላን እግዚአብሔር ጆሮውን ወደ እኛ አያዘነብልም። እንዲሆነን የምናቀርበው ጸሎት የምንጾመውም ጾም ከንቱ ድካም ሆኖ ይቀራል። ኢሳይያስ ነቢይ ይህን ጉዳይ ግልጽ አድርጎ ጽፎታል። እግዚአብሔርም ይህን አይነት ጾም እንደሚጸየፍ አንተ ካልተቀበልከው ስለምን ብለን ጾምን? አንተ ከጉዳይ ካልቆጠርኸው ስለምን ራሳችንን አዋረደን ይላሉ። ሆኖም በጾማችሁ ቀን የልባችሁን ታደርጋላችሁ፣ ሠራተኞቻችሁንም ትበዘብዛላችሁ። ጾማችሁ በጥልና በክርክር በግፍ ጡጫና በመደባደብ ይፈጸማል። ከእንግዲህ ዛሬ እንደምትጾሙት ጾማችሁ ድምፃችሁ ወደ ላይ እንደሚሰማም ተስፋ አታድርጉ። በእንዲህ አይነት የሚጾም ጾም ወደ እግዚአብሔር መንበር አይቀርብም ማለት ነው። ኢሳይያስ 58 ቁጥር 3 እና 4 ላይ ነው። ሙሉ ምዕራፉን አንብቡት ብያለሁኝ ቅድም። ኢሳይያስ 58 ትልቅ አስተምሮ ነው ያለው። ከዚህ በኋላ እንዲህ አይነቱ ጾም ዋጋ ቢስ ሆኗል ማለት ነው። ይህ የኢሳይያስ ትንቢት በጌታችን ኢየሱስ ክርስቶስ ትምህርት ሙላት አግኝቷል። በምትጾሙበት ጊዜ እንደ ግብዞች አትሆኑ በሚለው እየተደባደባችሁ ጿሚነን አትበሉ፣ ወንድማችሁን እየጠላችሁ እህታችሁን እየጠላችሁ ጿሚነን አትበሉ። መጾም ከጥል ነው መጀመሪያ፣ ከክርክር፣ ከክፋት፣ ከምቀኝነት፣ ስም ከማጥፋት፣ እንደው ዝም ብሎ በጆሮ ስሚ ከመፍረድ፣ ከእነዚህ ነገሮች ነው መጀመሪያ መጾም። ድርጊታችሁ በሰው ፊት ሳይሆን ውስጥን በሚያነበው በእግዚአብሔር ፊት ብቻ እንዲታይ አድርጉ። ሰው ለውጫዊው አለባበስ፣ አመጋገብ ሕግና ደንብ ያወጣለታል፣ ሰዓትና ቦታ ይወስንለታል። ለውስጣዊውና ለመንፈሳዊው ብዙ አይጨነቅም። እስከ መቼ ይሆን ሕግ ፈጻሚዎች ብቻ ሆነን የምንቀረው? ያለ መንፈስ፣ ያለ ክርስቲያናዊ ፍቅር፣ ያለ ንስሐና ያለ ለውጥ፣ ያለ ጸጸት እግዚአብሔር ግን በፊት መጣውለግና በሰውነት ድካም በውጫዊው ነገር በቃላት ለፍለፋ አይታለልም አይሸነገልም። ወንጌሉ ፊትህን ታጠብ ቅባትም ተቀባ ነው የሚለው። ይህንን አረፍተ ነገር ስናነብ በእኛ ግምት በእኛ ፍርድ ጾመን ሳይሆን ወደ አንድ ድግስ ወይም ግብዣ ለመሄድ የሚደረግ ዝግጅት ይመስለን ይሆናል። ነገር ግን መልእክቱ ግልጽ ነው። ምክንያቱም የታጠበ የተቀባ እንዳቅሙ የለበሰ ድሃ ይሁን ሀብታም ወይም ምን ውስጥ እንደሚኖር በምን አይነት ቤት ውስጥ እንደሚያድር እንደማይታወቅበት ሁሉ ፊቱን ሳያጠቁር የሚጾምም እንዲሁ ነው። የውስጡን ማን ያነበዋል? እግዚአብሔርና ሕሊናው ካልሆኑ በስተቀር። የወንጌሉ የመደምደሚያ ምክርም የተደበቀ ንጽህናን እንዲሁም ጽድቅን ገንዘባችሁ አድርጉት ነው የሚለው። እግዚአብሔር በጾማችን ወቅት ትክክለኛ ንስሐ የምናደርግበትን ወደ እሱ የምንቀርብበትን መንፈስ አብዝቶ ይስጠን። ሰላም ወሰናይ።
ማንም የማይወስደው ከልብ የሚቀረውን መምረትን አሳየኝ ያ የተሻለውን ተመስጬ እንድኖር በማሰብ አንተን ዝምታን ሸልመኝ ሚሆነኝ ፍቱን ዝሞናን ሸልመኝ ታሂን ጌታ ፈለከው ስሞናሂን ጌታ ወደድከው ቃልን የሚሰማ ሆኖ አገኘኸው
ስምታሂን ጌታ ወደድከው
ክቡራትና ክቡራን አድማጮቻችን ለዚህ ዕለት ይዘንላችሁ የቀረብን ዝግጅት እዚህ ላይ አበቃ። በተመሳሳይ ዝግጅት እስከምንገናኝ ደህና ቆዩን። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።